የአሜሪካ ድምፅ ራዲዮ ጣቢያ ነው።
በሕገ ወጥ ጉዞ ላይ ተይዘው ታንዛኒያ እስር ቤት የሚገኙ ኢትዮጵያውያን ከ2000 በላይ እንደሚደርሱ በታንዛኒያ የሚገኘው የኢትዮጵያ ኤምባሲ አስታወቀ። ግድያና መፈናቀል እንዲቆም የሚጠይቅ ሰልፍ በኦሮሚያ ክልል የተለያዩ አካባቢዎች ተደረጉ የሚሉት በዜና መጽሔት ክፍለ ጊዜ ከሚቀርቡት የትንታኔ ርዕሶች ውስጥ ናቸው።
ሐሙስ ዳር 27 2011 ዓ.ም ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን የምናስተናግዳችሁ ሰለሞን ክፍሌና
አሉላ ከበደንን ከአቀናባሪያችን ብርሃን ኃይሉና ከስርጭቱ መሐንዲስ ጋር በመሆን እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን የዓለም ዜና እናስቀድም። መልካም ምሽት።
በማዕከላዊ ጎንደር ዞን በደንቢያና ጭልጋ ከሦስት ቀናት በፊት ጀምሮ በአካባቢው ነዋሪዎች መካከል ግጭት እየተካሄደ መሆኑ ታውቋል። በቅማንትና አማራ ብሔር አባላት መካከል መሆኑ በተዘገበው ግጭት በሦስት ቀናት ውስጥ 6 ሰዎች እንደሞቱ የክልሉ የሰላምና ደህንነት ቢሮ ለቪኦኤ ገልጿል። ከጸጥታ ኃይሉ በኩል አንድ የመከላከያ ሰራዊት አባል መሞቱንና ወደ 70 የሚጠጉ ቤቶች መቃጠላቸውን አስታውቋል። የባህር ዳር ዘጋቢያችን አስቴር ምስጋና ያነጋገረቻቸው የአማራ ብሔረሰብ የግጭቱ ሰለባዎች እየወጉን ያሉት በቅማንት ስም በህወሀት በህቡ የተደራጁ ታጣቂዎች ናቸው ብለዋል። የአካባቢው የጸጥታ ኃይልም ሕግን እያስከበረ አይደለም በማለት ከሰዋል። ከቅማንት በኩል መልስ የሰጡት የግጭቱ ቀስቃሾች የቅማንትን የማንነት ጥያቄ ለማዳፈን የሚፈልጉ ኃይሎች ናቸው ብለዋል። የቅማንት ጥያቄ መልስ ቢሰጠውም ጁባይ፣ ሌንጫና ቃና የተባሉ ቀበሌዎችን ባለማካለል የክልሉን መንግሥት ይከሳሉ። የክልሉ ልዩ ፖሊስም ወግኖ እያጠቃል ነው ብለዋል። የክልሉ ሰላምና ደህንነት ቢሮ በበኩሉ ግጭቱን የፈጠሩት በክልሉ ሰላምና መረጋጋት እንዳይሰፍን የሚፈልጉ ወገኖች ናቸው ብለዋል። ቢሮ አክሎም አሁን ውዝግብ እያስነሱ ያሉት 3ቱ ቀበሌዎች ከክልሉ መንግሥታዊ መዋቅር ያፈነገጡ ናቸው፣ በድብቅ ወታደራዊ ሥልጠና ሲሰጣቸው የነበሩ መሆኑን አረጋግጫለሁ ብሏል። በድብቅ ወታደራዊ ሥልጠና ለቅማንት በመስጠት ከተከሰሰው ከሕዝባዊ ወያነ ሓርነት ትግራይ ወደ መቀሌ ደውለን መልስ ለማግኘት ያደረግነው ጥረት አልተሳካም። ጥረታችን ይቀጥላል።
ሙሉ መንግስታዊ የሽኝት ስርዓት ካለፈው ሰኞ አንስቶ እስከ ትናንት ረቡዕ ዋሽንግተን ዲሲ ላይ የተካሄደላቸው ባለፈው ሳምንት ማብቂያ ላይ ያረፉት የዩናይት ስቴትሱ 41ኛው ፕሬዚዳንት ጆርጅ ሄርበርት ዋከር ቡሽ አስከሬን ቀብር ዛሬ እንደሚፈጸም ተገለጠ። ፕሬዚዳንት ቡሽ ይኖርባቸው በነበረችው የቴክሳሷ ሂውስተን ከተማ ዛሬ በተከናወነ የአሸኛኘት ስነ ስርዓት ላይ በተገለጠው መሰረት ከስንብቱ በኋላ አስከሬናቸው በልዩ ሁኔታ በተዘጋጀ ባቡር ተደርጎ ከሂውስተን በስተሰሜን 120 ኪሎ ሜትሮች ርቀት ላይ በምትገኘው ኮሌጅ ስቴሽን በቴክሳስ ኤ&ኤም ዩኒቨርሲቲ ቅጥር ግቢ ውስጥ ባለው ፕሬዚዳንታዊ ቤተ መጻሕፍታቸው እንዲያርፍ ይደረጋል። ጆርጅ ቡሽ አስከሬን የሚቀመጠው ባለፈው ዓመት በ73 ዓመት ዕድሜያቸው ባረፉት ባለቤታቸው ባርባራ ቡሽና በሕፃንነቷ በደም ካንሰር ሳቢያ በሞት ከተለየችው ልጃቸው ሮቢን አጠገብ እንደሚሆንም ታውቋል።
አድማጮች፣ ዜና በቀጥታ የሚተላልፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። በደቡብ ሱዳን የተባበሩት መንግስታት ተልእኮ ኃላፊ በቅርቡ ቤንቱዊ ከተማ አቅራቢያ በሴቶችና ልጃገረዶች ላይ በተከታታይ የደረሰውን የወሲብ ጥቃት አወገዙ። እነኚህ በተጋላጭ ሲቪሎች ላይ የሚካሄዱ ጥቃቶች ፍጹም አጸያፊና ሊቆሙ የሚገባቸው ናቸው ብለዋል ዴቪድ ሺለር። ጥቃቶቹ የተፈጸሙት ደግሞ ቅድሚያ ተግባሩ የሲቪሎችን ደህንነት ማስጠበቅ በሆነው መንግስት በሚቆጣጠረው አካባቢ መሆኑ ድርጊቱን የበለጠ ተኮናኝ ያደርገዋል ሲሉ አስረድተዋል። በደቡብ ሱዳን በቅርቡ በሴቶችና ልጃገረዶች ላይ በተከታታይ የደረሰውን የወሲብ ጥቃት መፈጸሙን ያጋለጠው ድንበር የለሽ ሐኪሞች የተባለው የሕክምና እርዳታ የሚሰጠው ቡድን ነው። በቡድኑ መግለጫ መሠረት ሩቦካ ወረዳ ውስጥ ለ125 በኃይል ለተደፈሩ፣ ለተደበደቡና ለተጎሳቆሉ ሴቶች ልጃገረዶች የሕክምና እርዳታ ሰጥቷል። በደቡብ ሱዳን የተባበሩት መንግስታት ተልእኮ ኃላፊ ዴቪድ ሽረር ጁባ ከተማ ውስጥ ለጋዜጠኞች ሲናገሩ በሴቶቹ ላይ ወሲባዊ ጥቃቶች የተፈጸሙት ቤንቱይ ወደሚገኘው የምግብ ማከፋፈያ ማዕከል ሲያመሩ ኒሃልዱና ጉዌት ከተሞች መካከል ባሉ መንገዶች ላይ ነው ብለዋል። በደቡብ ሱዳን የተባበሩት መንግስታት ተልእኮ ዩንሚስ ከዚያን ጊዜ በኋላ በአካባቢው ወታደራዊ ቅኝቶችን አጠናክሯል ሲሉ አብራርተዋል። የመንግስት ወታደሮች በአካባቢው የሚገኙ ሴቶችና ልጃገረዶችን አልደፈሩም ሲሉ የሱዳን መከላከያ ኃይሎች ቃል አቀባይ ሜጀር ጀነራል ሉል ሩዌ ኮዋንግ አስተባብለዋል። ጉዳዩ እንደሚመረመርም አስታውቀዋል።
የየመን ተፋላሚ አንጃዎች ለአራት ዓመታት የዘለቀውን የእርስ በርስ ጦርነት ለማብቃት በታቀደው አዲስ ዙር የሰላም ስምምነት ለመካፈል ስዊድን ይገኛሉ። ጦርነቱ ያቺን አነስተኛ የአረብ ሰላጤ ሀገር ወደ ረሃብ አፋፍ እየገፋት ነው ተብሏል። ሪምቦ ስዊድን ዛሬ የተጀመረውን ሰላም ያደራጀው የተባበሩት መንግስታት ድርጅት ሲሆን በሳውዲ በሚደገፈው መንግስትና በኢራን በሚታገዙ የሁቲ አማጽያን መካከል ድርድር ሲደረግ ከሁለት ዓመታት በኋላ ያሁኑ ለመጀመሪያ ጊዜ መሆኑ ነው። አዲሱ የሰላም ንግግር የሚደረገውም እጅግ አስከፊ የሆነ የመጣው የሰብአዊ ቀውስ ዓለም አቀፉን ሕብረተሰብ በእጅጉ ባሳሰበበትና የጋዜጠኛ ጃማል ካሾግጂ ኢስታንቡል በሚገኘው የሳውዲ ቆንስላ ጽህፈት ቤት ውስጥ መገደል ባስቆጣው ወቅት ነው። ጽህፈት ቤቱን በዋሽንግተን ያደረገው የመካከለኛው ምስራቅ ተቋም ምሁር ዙቤር ኡክባል ለአሜሪካ ድምፅ ሲናገሩ ሳውዲ አረቢያ እንደገና ወደ ሰላም ድርድሩ ተመልሳ እንድትመጣ የገፋት በካሾግጂ መገደል የተቆጡ የዩናይት ስቴትስ የህግ መወሰኛ ምክር ቤት አባላት ለሪያድ የሚሰጠው እርዳታ እንዲቆረጥ ጥረት መያዛቸው ነው ብለዋል። በሁለቱ ተቀናቃኝ ወገኖች መካከል የተባበሩት መንግስታትን ወክለው የሚደራደሩት ማርቲን ግሪፍስ በበኩላቸው ሲያስረዱ የአጀንዳው አበይት ጉዳዮች የሰንዓን ዓለም አቀፍ አውሮፕላን ማረፊያ መቆጣጠር፣ የሰብአዊ እርዳታዎች ያለ ችግር ማለፍ የሚችሉበትን መንገድና የስልጣን መጋራት ስምምነት ጥያቄዎች ናቸው ብለዋል። ሁለቱ የየመን ተፋላሚ አንጃዎች ቀደም ሲል ምርኮኞችን ለመለዋወጥ ከስምምነት የደረሱ ቢሆንም ታዛቢዎች በዛሬው ድርድር አዲስ ግኝት ሊፈጠር ይችላል የሚለውን ተስፋ ማጋነን ግን አይፈልጉም።
ዓለም አቀፍ የቀይ መስቀል ኮሚቴ ሶሪያና ሕዝቧ ከሰባት ዓመታት በላይ ከዘለቀው ጦርነት ለማገገም አስርት ዓመታት ሊወስድባቸው ይችላል ሲል አስጠንቅቋል። የአሜሪካ ድምፅ ራዲዮ ዘጋቢ ሊዛ ሽላይን የዓለም አቀፍ ቀይ መስቀል ኮሚቴ ጽህፈት ቤት ከሚገኝበት ከጄኔቫ የላከችውን ዘገባ አዳነች ፍስሐ ይዛለች።
ሶሪያ ደርሰው የተመለሱ ከፍተኛ የቀይ መስቀል ባለሥልጣን በጦርነት በደቀቀችው ሀገር የታዘቡት የውድመት መጠን ትንፋሽ የሚያሳጣ ነው ብለውታል። የዓለም አቀፍ ቀይ መስቀል ኮሚቴ የቅርብና የመካከለኛው ምስራቅ ክልላዊ ስራ አስኪያጅ ፋብሪዚዮ ካርቦኒ አሌፖ በተባለችው ጥንታዊት በሆነችው ታሪካዊት ከተማ ላይ የደረሰው የውድመት መጠን እንዳስደነገጣቸው ገልጸዋል።
In this city of Aleppo, I've never seen so many people crying.
በዚህች ባሌፖ ከተማ ይህን ያህል ብዛት ያላቸው ሰዎች ሲያለቅሱ አይቼ አላውቅም። ከባድ ሸክም የተጫነባቸው ናቸው። የሚደርስባቸው ስቃይና የሚንጸባረቅባቸው ቀቢሰ ተስፋነት የከተማይቱን ስፋት እሳቤ ውስጥ ስታስገባ እጅግ ይዘገንናል።
ከጦርነቱ በፊት 165,000 ገደማ ሕዝብ የሚኖርባት አሌፖ የሶሪያ የእርሻ ምርት ማዕከል ነበረች። ካርቦኒ እንደሚሉት በሚሊዮኖች የሚቆጠሩ ያልፈነዱ ቦምቦችና ምድር ላይ የተቀበሩ ፈንጂዎች ብዙ ንጹሐን ሲቪሎችን እየገደሉና የአካል ጉዳት እያደረሱ ናቸው። ዓለም አቀፍ የቀይ መስቀል ኮሚቴ የቆሰሉትን ለመርዳት የሚችል የሰው አቅምና የሕክምና ማዕከል እንዳለው የድርጅቱ ከፍተኛ ባለሥልጣን ጠቁመዋል። ሌላው የድርጅታቸው ወሳኝ ሥራ የሚሆነው በብዙ መቶ ሺዎች የሚቆጠሩ የገቡበት ያልታወቁ ሰዎችን መፈለጉ እንደሆነ ገልጸዋል። የቀይ መስቀል ኮሚቴ የገቡበት ያልታወቀና በመንግስት የታሰሩ ሰዎች ስም ዝርዝር አለው። ይሁንና ቤተሰቦቻቸው ሳይፈቅዱ ስማቸውን ለባለሥልጣኖች እንደማያካፍል ለአሜሪካ ድምፅ ሬዲዮ ተናግረዋል። በመንግስት በኩል ያሉት ሰዎችም ቢሆኑ ሰለባዎች መሆናቸውንና የጠፉ ዘመዶች እንዳሏቸው ካርቦኒ ሳይገልጹ አላለፉም።
ብሩንዲ በሀገሯ የሚገኘው የተባበሩት መንግስታት የሰብአዊ መብቶች ጉባኤ ቢሮ እንዲዘጋ አዛለች። ዋና ጽህፈት ቤቱ ጄኔቫ የሆነው የድርጅቱ ቃል አቀባይ ራቪና ሻምዳሲኒ ናቸው። ስለ ጉዳዩ ሲናገሩ ጉባኤው በብሩንዲ ያለውን ቢሮ እንዲዘጋ የሚጠይቀው ደብዳቤ የደረሰው በትላንትናው ዕለት ነው ብለዋል።
በመጨረሻም ሩሲያ የዩክሬንን የባህር ኃይል መርከቦች ባለፈው ወር ካጠቃች በኋላ ዩናይትድ ስቴትስና ሸሪኮቿ ለዩክሬን ያላቸውን ድጋፍ ለማሳየት ዛሬ ወታደራዊ አውሮፕላን በዩክሬን ላይ አብርረዋል። የፔንታገን ቃል አቀባይ ኤሪክ ፓውን ለአሜሪካ ድምፅ ሲናገሩ ኦሲ 135 የተባለው የዩናይትድ ስቴትስ አየር ኃይል አውሮፕላን ዛሬ በዩክራይን ላይ የበረረው የአሜሪካ፣ የካናዳ፣ የጀርመን፣ የፈረንሳይ፣ የእንግሊዝ፣ የሩሜኒያና የዩክሬን ታዛቢዎችን አሳፍሮ ነው ብለዋል። ዜናው አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
ሰለሞን ክፍሌ ነን። በዓለም ዜናዎች የተጀመረው መደበኛው ፕሮግራማችን በ19ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻ
በሚቀጥለው ዓመት መስከረም ላይ የኢትዮጵያ ሳተላይት ለመሬት ምልከታ የምታገለግለዋን እናመጥቃለን ብለን በቅል ይዘናል።
ዶክተር ሰለሞን በላይ የኢትዮጵያ የህዋ ሳይንስና ቴክኖሎጂ ኢንስቲትዩት ዋና ዳይሬክተር ናቸው። ምሽቱ ዝግጅታችን ይዘናቸዋል። አድማጮች አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ። ፖሊስ የአቶ አብዲ መሐመድ ዘመዶች ምስክሮችን እያሰሩ ናቸው ሲል ለፍርድ ቤት አቤት አለ። በሶማሌ ክልል የቀድሞ ፕሬዝዳንትና በሌሎች ሶስት ተጠርጣሪዎች ላይ የተጠየቀውን ተጨማሪ ምርመራ ጊዜ የፌዴራሉ ከፍተኛ ፍርድ ቤት አራተኛ የወንጀል ችሎት ፈቅዷል። በሌላ በኩል የፌዴራሉ ፍርድ ቤት አስረኛ የወንጀል ችሎት በሜቴክ የቀድሞ ዳይሬክተርና በሌሎች ተጠርጣሪዎች ላይ የተጠየቀውን የምርመራ ጊዜም በተመሳሳይ ፈቅዷል። አንድ ተጠርጣሪ ደግሞ በ60,000 ብር ዋስትና እንዲፈቱ ትዕዛዝ አስተላልፏል። መለስካቸው አመሃ ዝርዝሩን ይዟል።
ፖሊስ የሶማሌ ክልል የቀድሞ ፕሬዚዳንት አቶ አብዲ መሐመድን፣ የክልሉን የፖሊስ ኮሚሽነር ፈርሃን ጣሂርን፣ የሴቶችና ሕፃናት ቢሮ ኃላፊዋን ወይዘሮ ራሂማ መሐመድንና የዲያስፖራ ጉዳይ ኃላፊውን አቶ አብዱራዛቅ አሚንን በተመለከተ የጀመረው የምርመራ ሥራ እንዳልተጠናቀቀ ለፌዴራሉ ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት አስታውቋል። ፖሊስ በሰጠው ተጨማሪ ማብራሪያ ባለፉት የምርመራ ቀናት የ15 ምስክሮችን ቃል መቀበሉን፣ ከአስገድዶ መድፈር ጋር በተያያዘ ደግሞ የ12 ምስክሮችን ቃል መቀበሉን፣ ወደ 9.4 ሚሊዮን ብር የሚገመት በጅጅጋ ከተማ የኢትዮጵያ መድን ድርጅት ንብረት መውደሙን የሚያሳይ ሰነድ መሰብሰቡን፣ ግድያ፣ ንብረት ማውደም እና የተለያዩ የወንጀል ድርጊቶች እንዲፈጽም ለተሰማራው ሕገ ወጥ የጥፋት ቡድን ወጪ የተደረገ ከ10 ሚሊዮን ብር በላይ የሚያሳይ ሰነድ መሰብሰቡንና በግፍ የተገደሉ ሰዎችን አስከሬን ከጅምላ መቃብሮች በማውጣት በክብር እንዲያርፍ እያደረገ እንደሆነ አስረድተዋል። ይሁን እንጂ ወንጀሉ ውስብስብና በተቀነባበረ ሁኔታ የተፈጸመ መሆኑ እንዲሁም ወንጀሉ የተፈጸመበት ስፍራ ሰፊና አስቸጋሪ መሆኑን ጠቅሷል። ከዚህ በተረፈም የቀድሞ የክልሉ ፕሬዚዳንት የአቶ አብዲ መሐመድ ዑመር ዘመዶች ምስክሮቹን እያስፈራሩበት መሆኑን ሥራውን ይበልጥ እንዳወሳሰበበት ለፍርድ ቤቱ አስረድቶ ተጨማሪ የ4 ቀን የምርመራ ጊዜ እንዲሰጠው ጠይቋል። የተጠርጣሪዎቹ ጠበቆች የቀረበውን ተጨማሪ የምርመራ ጊዜ በብርቱ ተቃውመዋል። ጠበቆቹ ባቀረቡት ክርክር ፖሊስ ይሰጠኝ ብሎ ባመለከተው ተጨማሪ የምርመራ ጊዜ እሰራዋለሁ ብሎ ያቀረባቸው ዝርዝሮች ከዚህ በፊት ሰርቸዋለሁ ካለው የተለየ አይደለም፣ በተደጋጋሚ የተገለጹ ሥራዎችን ፖሊስ በመዘርዘር ላይ ነው የሚገኘው ብለዋል። ከዚህም በተረፈ የእያንዳንዱ ተጠርጣሪ መዝገብ አንድ ላይ በመሆኑ እያንዳንዱ ተጠርጣሪ በምን እንደተጠረጠረ በትክክል ማወቅ አይቻልም፣ ስለሆነም ለደንበኞቻችን መብት ለመከራከር አስቸግረውናል ሲሉ አቤት ብለዋል። ፍርድ ቤቱ የሁለቱንም ወገን ክርክር ካዳመጠ በኋላ የተከሳሽ ጠበቆችን ክርክር ውድቅ በማድረግ ፖሊስ የጠየቀውን ተጨማሪ የ14 ቀን ምርመራ ጊዜ ፈቅዷል። በእነዚህ ቀናት የደረሰበትን ውጤትም እንዲያሳውቅ አዞ ለታሳስ 11 ቀን 2011 ዓ.ም ቀጠሮ ቆርጧል። በሌላ በኩል ደግሞ የፌዴራሉ ከፍተኛ ፍርድ ቤት 10ኛ ወንጀል ችሎት ለብይን ባዳር ቀጥሮት በነበረው በሜቴክ የቀድሞ ዳይሬክተር በነ ሜጀር ጀነራል ክንፈ ዳኘው ጉዳይ ላይ ትዕዛዝ ሰጥቷል። በዚህ መሰረት በአንደኛ ተጠርጣሪ በሜጀር ጀነራል ክንፈ ዳኘው ፖሊስ የጠየቀው የ14 ቀን ተጨማሪ ምርመራ ጊዜ ተገቢ ነው በማለት ከዳር 24 ቀን ጀምሮ በሚታሰብ ለታህሳስ 4 ቀን 2011 ዓ.ም የምርመራውን ውጤት እንዲያቀርብ በማዘዝ ቀጠሮ ይዟል። ሁለተኛ ተከሳሽን አቶ ኢሳያስ ዳኘውን በተመለከተ ግን ፖሊስ በሳቸው ምርመራ የቀረው ሥራ 14 ቀን ይወስዳል ብሎ ፍርድ ቤቱ ስላላመነ 10 ቀን ብቻ ተጨማሪ ምርመራ ጊዜ ፈቅዷል። ስለሆነም ታህሳስ 8 ቀን 2011 ዓ.ም የምርመራውን ውጤት ይዞ እንዲቀርብ ትዕዛዝ ሰጥቷል። በሌላ መዝገብ ፖሊስ ተጨማሪ 14 ቀን የምርመራ ጊዜ የጠየቀባቸው ተጠርጣሪ የብሔራዊ መረጃና ደህንነት አገልግሎት የቀድሞው ምክትል ዳይሬክተር የዶክተር ሐሽም ተውፊቅ ባለቤት ወይዘሮ ዊዳት መሐመድ ናቸው። ፖሊስ ባቀረበው አቤቱታ ተጠርጣሪዋ ባለቤታቸው ከተሰወሩ በኋላ የሚፈለጉ ሰነዶችን በማሸሽና ምንጩ ያልታወቀ ነው ባለው ንብረት በማከማቸት እንደጠረጠራቸው ቀደም ሲል በተፈቀደለት የምርመራ ጊዜ ለትግራይ ክልል ደብዳቤ መጻፉንና ሌሎች ተግባራትን እንዳከናወነ ገልጿል። ዋና ተጠርጣሪው ከነበሩበት የኃላፊነት ደረጃ አኳያ ሊፈሩና ሊሸሹ ይችላሉ። ስለሆነም ለተጠርጣሪዋ ዋስትና ቢሰጣቸው ጫና ሊፈጥሩ ይችላሉ፣ የምርመራ ሥራውንም ሊያደናቅፉ ይችላሉ። ስለሆነም ፍርድ ቤቱ ተጨማሪ የ14 ቀን የምርመራ ጊዜ እንዲሰጠን ሲል አመልክቷል። የተጠርጣሪ ጠበቃ በበኩላቸው ይህን የፖሊስ ክርክር ተቃውመዋል። ባቀረቡት ክርክርም ደንበኛቸው የተጠረጠሩበት ጉዳይ የዋስ መብትን የሚያስነፍግ አይደለም ብለዋል። የዋስ መብት ሕገ መንግሥታዊ መብት እንደሆነም አስረድተዋል። ፖሊስ በምርመራው ይቀረኛል ያለው ሥራም በመንግሥት መሥሪያ ቤቶች መካከል የሚደረግ የደብዳቤ ልውውጥ ስለሆነ ተጠርጣሪዋ ሥራውን ሊያደናቅፉ የሚችሉበት ሁኔታ የለም ሲሉ ተከራክረዋል። ጨምረውም ዋና ተጠርጣሪ በአሁኑ ጊዜ በቁጥጥር ስር አለመዋላቸው ፖሊስ ተጠርጣሪዋን እንደ መያዣ ሊጠቀምባቸው የሕግ አገባብ የለውም ሲሉ ክርክራቸውን አቅርበዋል። ፍርድ ቤቱ የግራ ቀኙን ክርክር ካዳመጠ በኋላ ወይዘሮ ዊዳት መሐመድ በ60,000 ብር ዋስ እንዲፈቱ ወስነዋል። ይሁንና ከአገር እንዳይወጡ ለሚመለከተው የመንግሥት መሥሪያ ቤት እንዲጻፍ ተጠርጣሪዋ ለዚህ ዋስትና የሚበቃ የገንዘብ ወይንም የሰው ዋስ ባቀረቡና እንዲጻፍ የታዘዘው የጉዞ እግድ ሰነድ ሲሟላ ከእስር እንዲፈቱ ፍርድ ቤቱ አዟል። ይህ ፍርድ ቤት በሌሎችም መዝገቦች ላይ የተለያዩ ትዕዛዞችን ሰጥቶ ተነስተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አብይ ርዕሱን ነበር የሰማነው። መለስካቸው አማን እናመሰግናለን። ወደ ቀጣይ ዘገባ እንለፍ። ግድያና መፈናቀል እንዲቆም የሚጠይቅ ሰልፍ በኦሮሚያ ክልል የተለያዩ አካባቢዎች ተደርጓል። ሰልፈኞቹ መንግሥት አስቸኳይ መፍትሄ እንዲያመጣም ጠይቀዋል። ጥያቄው የቀረበለት የኦሮሚያ ክልል መንግሥት በበኩሉ የተነሳው ጥያቄ ተገቢ መሆኑን አምኖ መፍትሄ ለማምጣት እየተሠራ ነው ብሏል። ሙክታር ጀማል ያጠናቀረውን ዘገባ ጽዮን ግርማ ታቀርባለች።
በትላንትናው ዕለት በኦሮሚያ የተለያዩ ከተሞች በተካሄደው ግድያና መፈናቀል እንዲቆም በሚጠይቀው ሰልፍ ላይ በዋናነት የተነሳው ጥያቄ በቤንሻንጉል ጉምዝ እና በኦሮሚያ ክልል አዋሳኝ ቦታ ላይ በተፈጠረው ግጭት የተነሳ የደፈረሰው ሰላም ወደ ነበረበት እንዲመልስ የሚጠይቅም ጭምር ነው። ሰላማዊ ሰልፉ ከተካሄደባቸው ቦታዎች አንዱ የባሌ ዞን ሲሆን በሰልፉ ላይ ከተሳተፉት መካከል አንድ ወጣት ለአሜሪካ ድምጽ አስተያየቱን ሰጥቷል።
ቶኮ አጀቻን ኢልማሁራት ደጅፋማ ጅሩኩን ይሃዳ በቱዳ አጀቻን ፖሊሲ ኦሮሚያ ረቲ
አንደኛ በኦሮሞ ዜጎች ላይ የሚፈጸም ግድያ ይቁም። በኦሮሚያ ፖሊስ ላይ የሚካሄድ ግድያ ይቁም። የኦሮሞ ዜጎችን ማፈናቀል መቆም አለበት። የሕግ የበላይነት ይከበር። የኦሮሞ ዲሞክራሲያዊ ፓርቲ ኦዴፓ በድንበር አካባቢ ግጭት በሚያነሳሱ ላይ ጥብቅ እርምጃ ይወስዳል ሲል ያሳለፈውን ውሳኔ በአስቸኳይ ሥራ ላይ እንዲያውል እንጠይቃለን።
ሰላማዊ ሰልፈኞቹ በመስራቅ ወለጋ አካባቢ ከቀያቸው ለተፈናቀሉትና ቤተሰቦቻቸው ለተገደሉባቸው ሁሉ ድጋፍ ለማድረግና አጋርነታቸውን ለማሳየት ያላቸውን ቁርጠኝነት ገልጸው ሁሉም ህብረተሰብ በተመሳሳይ ድጋፍ እንዲያደርግ ጠይቀዋል። በሌላ በኩል ተመሳሳይ ሰልፍ በአርሲ ዞን አሰላ ከተማ ላይ የተካሄደ ሲሆን በዚህ ሰልፍ ላይም የግልና የመንግስት የኮሌጅ ተማሪዎች መሳተፋቸው ታውቋል። የሁለተኛ ደረጃና የመሰናዶ ተማሪዎችም ተሳትፈዋል ተብሏል። እነዚህ ሰልፈኞችም በተመሳሳይ በዜጎችና በኦሮሚያ ፖሊስ ላይ የሚደረጉ ግድያዎች እንዲሁም ማፈናቀል ይቁም ሲሉ ጠይቀዋል። ከዚህ በተጨማሪም ከአዲስ አበባ ዙሪያ ከመሬታቸው ላይ ተፈናቅለዋል ያሏቸው ገበሬዎች መፍትሄ እንዲያገኙ ሲሉ ጠይቀዋል።
ዋዬ ቆቴ ብልቶ ተሲሲ ራቡ ካንካና ሞቱማን ሀታንታማን
ከአዲስ አበባ ዙሪያ የተፈናቀሉ ገበሬዎችን አስመልክቶ መንግሥት በአስቸኳይ መፍትሄ እንዲሰጥ፣ ኦሮምኛ ፌዴራል የሥራ ቋንቋ እንዲሆን፣ የኦሮሞ ተቃዋሚ ፓርቲዎች እንዲተባበሩ የሚል መልእክት አስተላልፈናል።
በምስራቅ ወለጋ ዞንም ተመሳሳይ ሰልፍ ተካሂዷል። የመንግስት አካላትም ለጥያቄዎቻቸው መልስ እንዲሰጧቸው ጠይቀዋል። በሰላማዊ ሰልፉ ላይ የአገር ሽማግሌዎች፣ እናቶች፣ አባቶች፣ የመንግስት ሰራተኞች እንዲሁም ተማሪዎች በአንድ ላይ ወጥተው ቅሬታቸውን አሰምተዋል ተብሏል። የምስራቅ አርሲ ሻሸመኔ ከተማ ነዋሪዎች በጸጥታ ችግር ምክንያት ሰላማዊ ሰልፍ ከማካሄድ ለሚመለከተው የመንግስት አካል ጥያቄዎቻቸውን ለማቅረብ ተስማምተው እንደዚያ ማድረጋቸውን የምስራቅ አርሲና ሻሸመኔ ከተማ የወጣቶች ተወካይ ወጣት ከማል ወሊፋ ለአሜሪካ ድምጽ ገልጿል። እየተካሄደ ያለውን ሰላማዊ ሰልፍና ለተነሱት ጥያቄዎች ምላሽ እንዲሰጡ ከአሜሪካ ድምጽ የተጠየቁት የኦሮሚያ ክልል የጸጥታ ቢሮ ምክትል ኃላፊ አቶ ኑሬ ቀመር ተከታዩ ምላሽ ሰጥተዋል።
ዋሁን ዲሳይ ከቹ ቀበከንጀሮ ፍየረ ባከንጀረኒ ይሬ ኩኒሲ
ሁሉም ነገር መፍትሄ ያገኝ ብለው ነው ሰልፍ ያካሄዱት። ሕይወት መጥፋት የለበትም ሲሉ በእነሱ ትግል የተገኘው ድል እንዳይቀለበስ በማለት ነው ህብረተሰቡ በስፋት እየተሳተፈ ያለው። መንግሥትም ሕግን ለማስከበር በየደረጃው እየሠራ ነው። በተለይ በቤንሻንጉል ጉምዝ በሰውና በንብረት ላይ ጉዳት በማድረስ የተጠረጠሩ ብዙ ሰዎች ቁጥጥር ስር ውለዋል። ማንም ከሕግ እንደማያመልጥ እየተረጋገጠ ነው።
በሌላ በኩል በቢሾፍቱና በነቀምቴ ከተማ ሊካሄድ የነበረውን ሰልፍ በጸጥታ አካላት መበተኑን በተመለከተ ከነዋሪዎች ለቀረበ ቅሬታ አቶ ኑሬ ቀመር ህዝቡ ሰልፍ እንዳይወጣ በኃይል መከልከል አይቻልም፣ ነገር ግን አንዳንድ አካባቢዎች መንገድ በመዝጋትና ሽብር ለመፍጠር ሲሞክሩ ከጸጥታ ኃይሎች ጋር ግጭት ተፈጥሯል። እንዲህ አይነት ችግር መፈጠር እንደሌለበትና ህዝቡ በተረጋጋ ሁኔታ በነጻነት ሀሳቡን መግለጽ እንዳለበት አሳስበዋል።
ወደ ተከታዩ የመጽሔት ርዕስ እንሻገር። በአንዳንድ ካቶሊካውያን ቀሳውስት ዘንድ ይታያል ያሉት የተመሳሳይ ጾታ አፍቃሪነትና ግብረ ስጋ ጠባይ በብርቱ እንደሚያሳስባቸው የሮማው ሊቀ ጳጳስ አቡነ ፍራንሲስ አስታወቁ። ቤተ ክርስቲያኒቱ አገልጋዮቿን ለቅስና ስጣጭ ጥብቅ መሆን እንደሚኖርባትና የብቸኝነት ሕይወት ለመምራት የገቡትንም ቃል መጠበቅ እንደሚኖርባቸው አሳስበዋል። ሪፖርተራችን ሳብሪና ካስቴል ፍራንኮ ከሮም ያስተላለፈችውን ዘገባ ሰለሞን አባት ይዞ ቀርበዋል።
አቡነ ፍራንሲስ በተመሳሳይ ጾታዊ ግንኙነት ላይ ያላቸውን አቋም እጅግ ግልጽ ያደረጉበትን ሐሳባቸውን ይፋ ያደረገ መጽሐፍ ነው ሰሞኑን ቫቲካን ላይ የወጣው። የቤተ ክርስቲያናቸው ቀሳውስት ምግባር ጉዳይ በእርግጥ አንዳንዶች ብለዋል በእጅጉ እያሳሰባቸው መሆኑን ፓፓው የገለጹት በተለይ የተመሳሳይ ጾታ ግንኙነት በየማኅበረሰቡ ውስጥ እንደ ቄንጥ እየተስፋፋ በመጣበት ሲሉ ራሳቸው በገለጹት ጊዜ ነው። የሙያ ጥንካሬ፣ የዛሬ የቅድስና ሕይወት በሚል ርዕስ በተሰናዳ መጽሐፍ የታተመው ከስፓኛዊው ሚስዮናዊ ቄስ አባት ፌርናንዶ ፕራዶ ጋር ባለፈው ነሐሴ የተደረገው የተራዘመ ቃለ ምልልስ አቡነ ፍራንሲስ በተመሳሳይ ጾታ ግንኙነት ጉዳይ ላይ ያላቸውን ሐሳብ እንዲህ ሲል ያስነብባል። የተመሳሳይ ጾታ ግንኙነት እጅግ አሳሳቢ ጉዳይ ነው። በእጩ ቀሳውስት ዘንድ ገና ከጅምሩ አንስቶ ተነጥሎ ሊወገዝ የሚገባው ነው። የጥቅስ መጨረሻ። በእርግጥ የሮማ ካቶሊካዊት ቤተ ክርስቲያን የአንድ ዐይነት ጾታ ሰዎች የመፋቀር አዝማሚያ ኀጢአት አይደለም ስትል ታስተምራለች። ወደ ግብረ ሥጋ ከዘለቁ ግን ውጉዝ አድራጎት ነው፣ ኃጢአት ነው በቤተ ክርስቲያኒቱ ትምህርት። በተመሳሳይ ጾታ ሥጋዊ ግንኙነት ውስጥ ያሉ ሰዎች ለቤተ ክርስቲያን አገልግሎት ሊጠሩም ሊታጩም አይገባም የሚል ብርቱ እምነት አቡነ ፍራንሲስ እንዳላቸው ነው የሙያ ጥንካሬ መጽሐፍ የሚተርከው። ለሮማ ካቶሊካዊት ቤተ ክርስቲያን የብቸኝነት ሕይወት ሊከበር የሚገባው ሕግ ነው። ለቅዱሳን የእግዜር ሰዎች አሉ አቡነ ፍራንሲስ፣ መንታ ሕይወት ይመሩ ዘንድ አይቻላቸውም። እንዲህም ሲሉ ቀጠሉ። በእኛ በኅብረተሰቦቻችን ውስጥ የተመሳሳይ ጾታ የፍቅር ግንኙነት ዝመናና ቄንጥ እየመሰለ የመምጣቱ ጉዳይና እንዲህ ያለውም እሳቤ በቤተ ክርስቲያኒቱ ላይም ጫና እያሳደረ መሆኑ አሳሳቢ ነው። አቡነ ፍራንሲስ የዛሬ 5 ዓመት ብራዚል ካደረጉት ቅዱስ ጉዟቸው መልስ አይሮፕላናቸው ውስጥ ስለ ተመሳሳይ ጾታ አፍቃሪ ቀሳውስቱ ሲጠየቁ የሰጡት መልስ የዓለምን ጋዜጦችና የአየር ጊዜ የፊት ገጽ የግንባር ቦታና አብይ ርዕስ ዜና አጥለቅልቆ ነበር።
ሲነ ፐርሶነ ጌይ ቸርካ ሲኞሬ ያቦና ቮሎንታ ማ ኪሶኖ ዮ ፐር ጁዲካርላ።
አንድ ሰው የተመሳሳይ ጾታ ሥጋዌ ግብር ሰው ሆኖ ጌታን ቢሻ መልካም ፈቃድም ቢኖረው ከቶ እርሱን እዳኝ ዘንድ እኔ ማነኝ? አቡነ ፍራንሲስ። አቡኑ አክለውም ሕፃናትም ቢሆኑ የተመሳሳይ ጾታ ፍቅር አዝማሚያ ካላቸው ሰው ሊረዳቸውም ይገባል ሲሉ በቅርቡ ቫቲካን ላይ ተናግረው ነበር። አቡነ ፍራንሲስ በዚህ ጉዳይ ላይ ውዥንብር ይፈጥራሉ እያሉ ብዙ ወቀሳ ያወረዱባቸውም ሊቃውንትና አባቶች በራሷ በቫቲካን ውስጥ ሲሰሙ ቆይተዋል። የሮማ ካቶሊካዊት ቤተ ክርስቲያን ከጾታ ጥቃቶችና መዳፈር ጋር በተያያዘ ብዙ ውዝግብ ባለችበት ጊዜ ነው የሙያ ጥንካሬ የዛሬ ቅድስና ሕይወት የስፓኛዊውን ሚስዮናዊ ቄስ አባት ፈርናንዶ ፕራዶን ቃለ ምልልስ የያዘው መጽሐፍ ይወጣው።
አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከ27 ደቂቃ መሆኑን የስቱዲዮ ሰዓታችን ያመለክታል። አሁን የዋና ዋና የዓለም ወሬዎችን ርዕሶች አሰማለሁ። በማዕከላዊ ጎንደር ዞን በደንቢያና ጭልጋ ከሦስት ቀናት በፊት ጀምሮ በአካባቢው ነዋሪዎች መካከል ግጭት እየተካሄደ መሆኑ ታውቋል። በቅማንትና አማራ ብሔር አባላት መካከል መሆኑ በተዘገበው ግጭት በሦስት ቀናት ውስጥ 6 ሰዎች እንደሞቱ የክልሉ የሰላምና ደህንነት ቢሮ ለቪኦኤ ገልጿል። ከጸጥታ ኃይሉም በኩል አንድ የመከላከያ ሰራዊት አባል መሞቱንና ወደ 70 የሚጠጉ ቤቶች መቃጠላቸውን አስታውቋል። ሙሉ መንግሥታዊ የሽኝት ሥርዓት ካለፈው ሰኞ አንስቶ እስከ ትላንት ረቡዕ ዋሽንግተን ዲሲ ላይ የተካሄደላቸው ባለፈው ሳምንት ማብቂያ ላይ ያረፉት የዩናይትድ ስቴትስ 41ኛው ፕሬዚደንት ጆርጅ ሄርበርት ዋከር ቡሽ አስከሬናቸው ዛሬ የቀብር ስነ ስርዓታቸው ዛሬ እንደሚፈጸም ተገልጿል። ፕሬዚደንት ቡሽ ይኖሩባት በነበረችው የቴክሳሷ ሂውስተን ከተማ ዛሬ በተከናወነ የአሸኛኘት ስነ ስርዓት ላይ በተገለጸው መሠረት ከስንብቱ በኋላ አስከሬናቸው በልዩ ሁኔታ በተዘጋጀ ባቡር ተደርጎ ከሂውስተን በስተሰሜን 120 ኪሎ ሜትር ርቀት ላይ በምትገኘው ኮሌጅ ስቴሽን በቴክሳስ ኤ&ኤም ዩኒቨርሲቲ ቅጽር ግቢ ውስጥ ባለው ፕሬዝደንታዊ ቤተ መጻሕፍታቸው እንዲያርፍ ይደረጋል። አሁን ወደ ቀጣይ የምሽቱ ቅንብር እናልፋለን። በድሬዳዋ ከተማ ከሰባት ዓመት በፊት የተጀመረ የውሃ ፕሮጀክት ሳይጠናቀቅ በመዘግየቱ የሚጠጣ ውሃ አገልግሎት ችግር መኖሩን ነዋሪዎች እየገለጹ ነው። ተይዞ የነበረው በጀት ከ650 ሚሊዮን ብር በላይ ሲሆን፣ በሌላ በኩል ደግሞ ለፕሮጀክቱ ይሰራል የተባለ የኤሌክትሪክ አገልግሎትም በመዘግየቱ ለጄኔሬተር በወር በሚሊዮን የሚቆጠር ገንዘብ እየወጣ እንደሆነ ቅርበት ያላቸው ምንጮች ለቪኦኤ ገልጸዋል። የከተማይቱ የውሃና ፍሳሽ ባለሥልጣን የፕሮጀክቱ ሥራ ለሁለት ዓመታት መዘግየቱን አምኖ ከአቅም በላይ በሆነ ችግር ምክንያት ነው ብሏል። በመጪዎቹ ሦስት ሳምንታት ውስጥ እንደሚጠናቀቅም አመልክቷል። ከፕሮጀክቱ በጀት የ46 ሚሊዮን ብር ሥራ ለማከናወን የአገልግሎት ክፍያ የተፈጸመለት የኢትዮጵያ ኤሌክትሪክ አገልግሎት የድሬዳዋ ዲስትሪክት በበኩሉ በተያዘው የጊዜ ሰሌዳ መሠረት እየሠራሁ ነው ብሏል። በሦስት ቀን ጊዜ ውስጥም አጠናቅቃለሁ ሲል ቃል ገብቷል። ጽዮን ግርማ ዝርዝሩ አላት።
በድሬዳዋ ከተማ የተለያዩ የመኖሪያ ሰፈሮች የውሃ መቆራረጥ፣ የንጹህ መጠጥ ውሃ አለመኖር፣ ለቀናት ውሃ መጥፋትና በፈረቃ ውሃ የማግኘት ችግር እንዳለ ነዋሪዎች ለአሜሪካ ድምጽ ተናግረዋል። የከተማው የውሃና ፍሳሽ ባለስልጣን አቶ መሐመድ ሙሴ ይህ የውሃ ችግር በጣም ረጅም ዓመት ማስቆጠሩን ይቀበሉታል። ከ13 ዓመት በፊትም ያለው ችግር ታውቆ በ800 ሚሊዮን ብር የሚሰራ ፕሮጀክት መነደፉን ይናገራሉ። ድሬዳዋ የከርሰ ምድር ውሃ ተፈጥሯዊ ሀብት እንዳላትም የሚገልጹት ኃላፊው፣ ነገር ግን የውሃ ጉድጓድ ማጠራቀሚያና የማስተላለፊያ ቱቦዎች ማርጀት ችግሩን የከፋ እንዳደረገው ተናግረዋል። በመጨረሻም የታቀደውን ፕሮጀክት ገንዘብ ለማግኘት ረጅሙን ጊዜ ፈጅቶ በ32 ሚሊዮን ዶላር ማለትም ወደ 650 ሚሊዮን ብር በሚጠጋ ገንዘብ ከዓለም ባንክ በተገኘ እርዳታና ብድር እንደተጀመረ ይናገራሉ። ፕሮጀክቱን በቅርብ የሚያውቁት እንደነገሩን ደግሞ ይህ ፕሮጀክት የተጀመረው ከ7 ዓመት በፊት ሲሆን በ3 ዓመት ውስጥ ይጠናቀቃል ተብሎ ነበረ። ያልተጠናቀቀው በአሰራር ችግር ምክንያት ነው ይላሉ። የድሬዳዋ ውሃና ፍሳሽ ባለስልጣን ስራ አስኪያጅ አቶ መሐመድ ሙሴ የፕሮጀክቱን መዘግየት አምነው የዘገየው ደግሞ ለ2 ዓመት ብቻ ነው ብለዋል። ምክንያቱም ከወሰን ማስከበር ጀምሮ በኮንትራክተርና በኮንሰልታንት አካባቢ የነበረ ችግር፣ እንደዚሁም ደግሞ በፕሮጀክቱ ባለቤት እርሳቸው የሚመሩትን መስሪያ ቤት ማለት ነው ለስራው አዲስ መሆን፣ እንደዚሁም ደግሞ የፕሮጀክቱ አስፈጻሚ መስሪያ ቤቶች መካከል ያሉ የደብዳቤ ልውውጦችን ጨምሮ ብዙ ችግሮች ነበሩ ይላሉ።
ፕሮጀክቱ ወደ ስራ ከተገባ በኋላ የተወሰነ መዘግየቶች አሉት። ዞሮ ዞሮ ግን አሁን ፕሮጀክቱ በጥሩ ሁኔታ ላይ ነው ያለው። በጣም ሰፊ ፕሮጀክት ነው። ፕሮጀክቱ አጠቃላይ የጉድጓድ ቁፋሮዎች፣ የቧንቧ ዝርጋታዎች እና እንደዚሁም ደግሞ ትላልቅ የውሃ ብርካዎችን የያዘ ትልቅ ፕሮጀክት ነው። በጣም ቢበዛ ከሶስት ሳምንት ባልበለጠ ጊዜ ውስጥ ሙሉ በሙሉ የሚጠናቀቅበት፣ ግማሹም ወደ ስራ የተገባበት አሁን ድሬዳዋ ላይ ቀበሌ 09 ብለን የምንጠራው አካባቢ በዚህ ተጠናቆ ከነሐሴ 30 አካባቢ ጀምሮ እዛ አካባቢ ሙሉ ከተማው ላይ ሳይሆን እዛ አካባቢ ላይ አሁን ሙሉ በሙሉ አገልግሎት እየሰጠን ያለ ነው። ከዛ ውጭ ደግሞ 02 እና ጎሮ ቦረን ብለን የምንጠራቸው አካባቢዎች ላይ እንደዚህ የውሃ ችግር በጣም ያለበት ነው። እሱ የሙከራ ስርጭት ጀምረናል። ሰሞኑን እየሞካከርን ያለ ነው የህብረተሰቡ ጋር፣ እስካሁን ሙሉ በሙሉ አልደረሰም። ይህም በዚህ ሳምንት ውስጥ ሙሉ በሙሉ አገልግሎት መስጠት ውስጥ ይገባል ብለን ነው የምናስበው። ቀሪው ሰፊው የከተማ ክልል ይኖራል። በተለይም ችግሮቹ በጣም የሚባባስባቸው 05 06 08 07 ብለን የምንጠራቸው አካባቢዎች ናቸው። በዋናነት አሁን ባለበት ሁኔታ ችግር ያለበት እነኛም የተወሰኑ ከኛው ጋር የሚያዝ ከዚህ ከወሰን ማስከበር ጋር ተያይዞ ያልፈታናቸው ነገሮች በመኖራቸው ነው እነሱ ወደ ስራ ያላስገባ ናቸው። እሱም በጣም ቢበዛ ከሁለት ሳምንት እስከ ሶስት ሳምንት ባለው ጊዜ ውስጥ ቢያንስ የውሃ ችግሩን ሙሉ በሙሉ ይፈታል ብለን ነው የምናስበው። ምክንያቱም የሚቀረው ነገር እጅግ በጣም ውስን ከመሆኑ ጋር ተያይዞ እነሱን ፈተን አሁን ያለውን ችግር ሙሉ በሙሉ የሚቻልበት ሁኔታ ነው ያለው።
ይህንን ፕሮጀክት በቅርብ ሲከታተሉ እንደነበሩ የገለጹልን ማንነታቸውን እንዳንጠቅስ የጠየቁን ምንጮቻችን የመጠጥ ውሃው ፕሮጀክት የዘገየው በአሰራር ችግር ምክንያት መሆኑን ደጋግመው ያረጋግጣሉ። በአሁኑ ወቅትም የጉድጓድ ቁፋሮ፣ የኤሌክትሮ መካኒካል እቃዎች አቅርቦቱ ተከላና የውሃ ማጠራቀሚያ ቢርካው መጠናቀቁን ይናገራሉ። ነገር ግን ከቢርካዎቹ ወጥቶ የውሃ ማከፋፊያ የሚሰራበት ስራ አልተጠናቀቀም ይላሉ። በተጨማሪም ውሃውን ለማውጣትና ገፍቶ ለማከፋፈል የሚያደርገው ኃይል ለማግኘት የኢትዮጵያ ኤሌክትሪክ ኃይል አገልግሎት የድሬዳዋ ዲስትሪክት 46 ሚሊዮን ብር ተከፍሎት ስራውን ሳያጠናቅቅ አንድ ዓመት እንደፈጀ ነገሩን። አቶ መሐመድ በእርግጥ የአገልግሎት ክፍያው ከተፈጸመ አንድ ዓመት እንደሆነው አረጋግጠው አሁን ግን ስራው እየተጠናቀቀ ነው ብለዋል።
የነሱ አጠቃቀም አሁን ባለበት ሁኔታ ጥሩ ነው። ኦሬዲ እየሰሩትም እየጨረሱትም ስለሆነ እስካሁን በነበረው በተለይም አጠናቀን ወደ ስራ ባስገባናቸው ቶሜ ሳይት ብለን የምንጠራው ስንጠራ በ09 አካባቢ አገልግሎት እየሰጠ ያለው ወደ ነሐሴ 30 አካባቢ ጀምሮ ወደ ስራ ያስገባነው አካባቢ ላይ እንደ ችግር ይነሳ ነበር የመብራት ካሁን በፊት። አሁን ያው ኢነርጃይዝ ባይደረግም እየሰሩት ነው። ብዙ ነገሮች እቃዎቹን ሳይት ላይ አንጥቶ እየገጠሙት ስለሆነ እንደ ችግር አሁን ለዛ ነው ያላነሳሁት። ካሁን በፊት ችግር ሆኖ ነበረ። አሁን ግን የእነሱ እየተፈታ ያለበት ሁኔታ ነው ያለውና
ይህ አገልግሎት ባለመጀመሩም ለጄኔሬተር ማንቀሳቀሻ ነዳጅ በወር በሚሊዮን የሚቆጠር ገንዘብ እየወጣ ነው የሚለውን መረጃዬን ጠቅሼ ጠይቄያቸው ነበር አቶ መሐመድን።
ካሁን ወጪ ስናወጣ የነበረው በአንዱ ሳይት ላይ ስለነበረ ሜቢ እሱ የአጠቃላይ ፕሮጀክቱን 40% ኦር 30% ብቻ ስለሆነ አሁን ያቺ አካባቢ የዛን ከወሰድ ነው ሜቢ በወር እስከ 1 ሚሊዮን ሊሆን ይችላል እስካሁን ስናወጣ የነበረው።
ለምን ያህል ጊዜ ያወጣችሁ?
ነሐሴ አካባቢ ጀምሮ እስካሁን ባለው ነው በዛኛው ሳይት ላይ የነበረው። ግን አሁን ተስፋ አለ በእነሱ በኩል ጥሩ ነገር እንቅስቃሴ ስላለ። ትልቁ ሳይት ብለን የምንጠራው አሁን በሙከራ ደረጃ እየሰራ ነው ያለ ነው ስለሆነ ይሄኛው በአንደኛው በኩል ወደ 5 ጉድጓድ ብቻ ነው ያለው እና 1 የመግፊያ ጣቢያ ነው ያለው። ቀሪው ነው በጣም ሰፊው ወደ 9 ጉድጓድ 3 የመግፊያ ጣቢያዎች ያሉ ትላልቅ ፓምፖች ያሉበት ስለሆነ ያ ወደ ስራ ከተገባ ለብቻው እሱ ከ2 ሚሊዮን እስከ 3 ሚሊዮን አካባቢ ብቻ ሊያስፈልግ ይችላል። እነሱም በሙከራ ደረጃ ብቻ ነው በጄኔሬተር እየተጠቀምን ያለ ነው። በሙሉ አቅም ወደ ስራ ስላልገባ እሱ እስከዛ ድረስ ግን መብራት ያልቃል ብለን ስለምናስበው ብዙ ችግር ላይሆን ይችላል።
ስለዚህ በአጠቃላይ እርስዎ የሚሉኝ አሁን የድሬዳዋ ከተማ ህዝብ የውሃ ችግር በ3 ሳምንት ውስጥ ይፈታል?
ትክክል።
በጣም አመሰግናለሁ። ከ3 ሳምንት በኋላ ደግሞ ነዋሪዎቹን ደውዬ አነጋግሬ መልሼ ወደ እርስዎ ጋር መምጣት አይቀርም። ስለዚህ ከ3 ሳምንት በኋላ የውሃ ችግር ካልተፈታ እርስዎን ነው መልሰን የምንጠይቀው።
እሺ፣ አለሁ፣ እገኛለሁ።
የኢትዮጵያ ኤሌክትሪክ አገልግሎት የድሬዳዋ ዲስትሪክት ዋና ስራ አስኪያጅ አቶ ፍቅረ ማርያም አለማየሁ በእርሳቸው መስሪያ ቤት በኩልም ፕሮጀክቱን ከፍተኛ ትኩረት ተሰጥቶት እየተሰራ መሆኑን በመግለጽ አጠናቆ ለማስረከብ ጥቂት ቀናት ብቻ እንደሚቀራቸው ተናግረዋል።
ፕሮጀክቱ በጣም ሰፊ ነው። እቃ ማቅረባቅ ሳይሆን ምናልባት ይሄ ፕሮጀክት ሰፊ ከሚባሉት ወደ 35 ኪሎ ሜትር አካባቢ ነው የሚፈጀው። የሚያስፈልጉ የዲስትሪቢሽን ማቴሪያሎችን ከፍተኛ ትራንስፎርመሮች የሚጠይቅ ነው። እኛ ለዚህ ፕሮጀክት እየተቆሰተን እየሰራ ነው። ዜናውም እስኬጁል ነው እየሄድን ያለ ነው። ስራው የቆመበት ጊዜ የለም። አሁን እንደውም ወደ ማጠናቀቁ ነው። በዚህ 2-3 ቀናት ውስጥ ይጠናቀቃል ፕሮጀክቱ። ምናልባት በእኛ በኩል ያለው ስራ ተጓተው ብለን አናስብም። ክፍያው በተከፈለ ማግስት ነው ስራውም የተጀመረ። አንዳንድ ጉዳዮች ሊኖሩ ይችላሉ። ከዚህ የስራው በተፈለገ አግባብ የሚያደርግበት የወሰን ማስከበር ሰዎች ሊኖሩ ይችላሉ። ከዚህ ጋር በዘለለ ስራ በታቀደለት ይሄ ነው። በዚህ 2-3 ቀን
እንደ ሁለቱ ኃላፊዎች ገለጻ ከታሰበበት ጊዜ ጀምሮ 13 ዓመታት የፈጀው የድሬዳዋ የንጹህ መጠጥ ውሃ ፕሮጀክት በ3 ሳምንታት ውስጥ ተጠናቆ አገልግሎት ይጀምራል ነው። ምንጮቻችን ደግሞ የሚሉት ፕሮጀክቱ ሙሉ በሙሉ ተጠናቀቀ የሚባለው በ1980ዎቹ ተሰርተው በጨው የተደፈኑት የውሃ ማስተላለፊያ ቱቦዎች በሙሉ ተነስተው የተመረተ ውሃ በአዲስ መስመር ለነዋሪዎች ሲተላለፍ ብቻ ነው ይላሉ። እኛም በገባነው ቃል መሰረት ከጥቂት ሳምንታት በኋላ ወደ ኃላፊዎቹ በድጋሚ ደውለን የት ደረሰ ማለታችንን የምንቀጥል ይሆናል። ለአሜሪካ ድምጽ ለተጠናቀረው ሪፖርት ጽዮን ግርማ ዋሽንግተን ዲሲ።
እዚህ ይቀጥላል። አድማጮች፣ አሁን ባህልና ማህበረሰብ ባህልና ማህበረሰብ በምሽት ቅንብሩ በተለይ ካለፉት ጥቂት ወራት ወዲህ በስፋት እየተሰማ ያለውን የላሊበላ ገዳም ይዞታና የእድሳት ጥያቄ ጉዳይ ይመለከታል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ለመሆኑ ገዳሙ በምን አይነት ሁኔታ ላይ ይገኛል ሲል 2 ለጉዳዩ ቅርብ የሆኑ እንግዶችን ጋብዞ አወያይቷል። ወደ ውይይታችሁ መዝለቅ ትችላላችሁ አሉላ።
አመሰግናለሁ ሰለሞን። እንግዶቼ አባ ጽጌ ስላሴ መዝገቡ የደብረ ሮሃ ቅዱስ ላሊበላ ገዳም አስተዳዳሪ፣ አቶ ሀብታሙ ማሞ የላሊበላ ከተማ አስተዳዳሪ ናቸው ከንቲባ ናቸው። አቶ ሀብታሙ ማሞ የላሊበላ ከተማ ከንቲባ የአያሌ ምዕት ዓመታት ዕድሜ ማስቆጠሩ የሚነገርለትን የላሊበላን ውቅር አብያተ ክርስቲያናት ግንባታ ታሪክ ይልቁንም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሚታመኑትን ትውፊቶች በሚገልጹበት ይንደረደራሉ።
አመሰግናለሁ። እኔም ሁላችንም በዚህ አገልግሎት ላይ ያላችሁን ያው ቅዱስ ላሊበላ በ12ኛው ዘመን የተሰራ ነው። ያነጸው ታሪኩ ኢትዮጵያዊ ንጉስ ቅዱስ ላሊበላ ነው። የዛጉዌ ሥርወ መንግስት ከሚባሉት 11 ነገስታት ውስጥ በ333 ዓመት ኢትዮጵያን የመሩ ናቸው። ከእነዚህ መካከል አራቱ ቅዱሳን ነገስታት ይባላሉ። ክህነት ከመንግስት ጋር አስተባብረው የያዙ እነዚህም ቅዱስ ብርሃነ ክርስቶስ፣ ቅዱስ ገብረ ማርያም ወይም ሀርቤ፣ ሶስተኛው ቅዱስ ላሊበላ፣ አራተኛው ቅዱስ ናአኩቶ ላ ይባላሉ። በስጋም ቤተሰቦች ናቸው። እንግዲህ ከእነዚህ መካከል ሁሉም ለእያንዳንዳቸው በርካታ ስራዎች አሏቸው። ነገር ግን በጣም ዓለምን የሚያስደንቅ የሆነው የቅዱስ ላሊበላ የድንጋይ ፍልፍል ወይም ውቅር አብያተ ክርስቲያናት ናቸው። እነዚህ አብያተ ክርስቲያናት ሲሰሩ እንግዲህ በእግዚአብሔር ፈቃድ በመንፈሳዊ ጥበብ የተሰሩ ናቸው። ስጋውያን ጥበበኞች የሰሯቸው አይደሉም። ጻድቁ ከእግዚአብሔር ታዞ በሚሰራ ጊዜ መላእክት እያገዙት የሰራቸው ስራዎች ናቸው። ነገር ግን ይህ በመንፈሳዊ ጥበብ የተሰራ ስራ ዛሬ ብዙ የዓለም የኪነ ህንጻ ጠበብቶችን፣ ምሁራንን ለምርምር የሚያገለግል ነው። በሌላ በኩል በትልቁ ያን ዋናው ዓላማው የሰው ልጆች በእግዚአብሔር የሚያምኑ በተለይ እግዚአብሔር ጋራ የሚገናኙበት በዚህ ምድር ሆነው ሰማያዊ አገራቸውን ወይም ሰማያዊ ህይወታቸውን የሚያስተካክሉበት መንፈሳዊ ቦታ ወይም ገዳም ነው። ይህ ቅርስ እንግዲህ ወደ 900 ዓመት አካባቢ አስቆጥሯል ከተሰራ። በመካከል አሁን ከመቶ ዓመት ወዲህ ባሉት ጊዜዎች ግን ጉዳቱ በጣም እየተፋጠነ ነው የሚገኘው። ይኸውም ለጉዳቱ እንደ ምክንያት ከሚጠቀሱት በተወሰነ ጊዜ እና በእድሜ ብዛት የደረሰበትን ችግር ለማስተካከል ከውጭ ሀገር የሚመጡ ባለሙያዎች ፈረንጆች ለማስተካከል ሞክሩ። ብዙ ጉዳት ደርሷል። በተለይ በ1920ዎቹ እና በ1950ዎቹ በግንፃውያን እና በጣሊያናውያን ባለሙያዎች የተሰሩ ስራዎች አሉ። ነገር ግን እነዚያ ስራዎች አሁን ሲታዩ ጉዳት አድርሰዋል። ሌላው በአሁኑ ጊዜ ያለው ይሄ ሰው ሰራሹም የዘመን ብዛቱን ችግር በፈጠረው ምክንያት ቅርሱ የመሰነጣጠቅ ጉዳት ስለደረሰበት በቂ ጥገናና ባለሙያ እስከሚገኝ ድረስ በሚል የዛሬ 11 ዓመት አካባቢ በተለይ አራቱ አብያተ ክርስቲያናት በመጠለያ ከላይ ላይ ዳስ እንዲሰራላቸው ተደርጓል። ቤተ ማርያም፣ ቤተ መድኃኔ ዓለም፣ ቤተ አማኑኤል እና ቤተ አባ ሊባኖስ የሚባሉት አብያተ ክርስቲያናት ናቸው። እነዚህም በጣም በኪነ ህንጻ ጥበባቸው በጣም ልዩ የሆኑ አብያተ ክርስቲያናት ናቸው እና በአሁኑ ጊዜ እየታየ ያለው አንደኛው በትልቁ ስጋት ፀሐይና ዝናብ ለመከላከል ተብሎ የተሰራው መጠለያ የአየር መንገድ መጠለያ አይነት ነው። በጣም ከባድ ብረት ከላዩ ላይ የተዋቀረ ነው እና መጠለያው በሚሰራበት ጊዜ የነበረው የነፋስ መጠን እና በአሁኑ ጊዜ ያለው የነፋስ መጠን ወደ 100% እንደገና የጨመረበት ሁኔታ ይታያል ነው የሚሉት ባለሙያዎቹ። ጋታ አለና መጠለያው ከመነሳቱ አስቀድሞ መጠገን አለበት፣ ከተጠገነ በኋላ መጠለያው ይነሳል የሚል ጥናት ስለሆነ የተጠናው በዚህ መልኩ ሰራ። ጸሎታችን እያሰማን የተሰጠውን ቃል በመጠባበቅ ላይ ነው።
መልካም፣ አመሰግናለሁ አባ ጽጌ ስላሴ መዝገቡ። አቶ ሀብታሙ ወደ እርስዎ ነው የሚሻገረው። በርካታ መቶ ዓመታት ዕድሜ ያስቆጠረው የላሊበላ ውቅር አብያተ ክርስቲያናት አባ ጽጌ ስላሴ 900 ዓመት መሆኑን አስታውሰውናል። ባንድ በኩል በድሜ ብዛት ሁለቱም አባጽጌ ሰው ሰራሽ ባሉት ለድሳትና ለመጠለያ በሚል የተደረጉ ጥረቶች ይልቁንም ጉዳቱን እንዳበረቱት ገልጠዋል። በከተማይቱ የሚገኝ ዓለም አቀፍ ዕውቅና ያለው ትልቅ ቅርስ ነውና ላሊበላ ቀደም ብሎ ተገለጹት ጥገናውንም ሆነ ከዚህ በፊት የተደረጉ ሙከራዎች የበለጠ ጉዳት እንዳያመጡ በተጀመረው ጥረት እንዳስተዳደር ምንድነው የምታውቁት? ከሌሎች የመንግስት ባለስልጣናትም ሆነ ከሚመለከታቸው ክፍሎች ጋር የሚደረገው ልውውጥ ላይ በርሶስ በኩል ምንድን ነው የሚያውቁት?
አመሰግናለሁ አሉላ። እንግዲህ እንደሚታወቀው የቅዱስ ላሊበላ አብያተ ክርስቲያናት ከእድሜያቸው መብዛት ጋር ተያይዞ እና በሰው ሰራሽና በተፈጥሮ አደጋ ጉዳት እየደረሰባቸው ነው ያሉ። በአሁኑ ሰዓት ቅዱስ ላሊበላ ካነጻቸው 11 አብያተ ክርስቲያናት በከፍተኛ ስጋት ያሉት የማባታችን የገለጿቸው አራቱ ቤተክርስቲያኖች ናቸው። እነዚህን አብያተ ክርስቲያናቶችን ነው ለመታደግ የመላው የላሊበላ ህዝብ ለበርካታ 4-5 ዓመታት በተለያዩ የመንግስት ተቋማቶች ትልልቅ አገራዊ በዓላቶች፣ ሃይማኖታዊ በዓላቶች፣ አገራዊ በዓላቶች በሚኖሩበት ሰዓት የጉዳቱን አሳሳቢነት ለሚመለከተው አካል ጽሁፍ የነበረው በተለይም በዚህ ዓመት መስከረም 27 ላይ መላው የቅዱስ ላሊበላ ህዝብ በቅርሶቻችን ላይ እየደረሰ ያለውን ጉዳት ፌደራል መንግስት እና ያለ ህዝብ በአግባቡ ተረድቶ ምላሽ ሰጠን ይገባል በሚል የሰላማዊ ሰልፍ ተካሂዷል። ይህንን ካደረግን በኋላ የሀገራችን ጠቅላይ ሚኒስትር በቦታው ላይ ተገኝተው በተለያየ ጉዳትን መጠን ችግር አሳሳቢነት ከተገነዘቡና ካዩ በኋላ የፈረንሳይ መንግስት ጥሪ አቅርበው የፈረንሳይ መንግስት በአሁኑ ሰዓት በሙያም በገንዘብ ለማገዝ ዝግጅት ያላቸው መሆኑን ነው ለጊዜ ያለን መረጃ። ነገር ግን ጉዳት እጅግ በጣም ፈጣን ከመሆኑ ጋር ተያይዞ እና በተለይም በእድሜ መብዛት ጋር ተያይዞ የሚመጣው ጉዳት እንደተጠበቀ ሆኖ እኛ በሰራ ነው ሰው ሰራሽ በሰራው ስህተት የሚመጣው አደጋ የከፋ ከመሆኑ ጋር ተያይዞ ጊዜ የለንም። በአጭር ጊዜ ውስጥ በአራቱ አብያተ ክርስቲያናቶች ላይ የተቀመጠው መጠለያ ወይም ሸልተር በፍጥነት ተነስቶ ቅርሶቹ በሸልተሩ ላይ ከሚደርስባቸው ጉዳት ሙሉ በሙሉ የሚላቀቁበት ሁኔታ መፈጠር መቻል አለበት ብለን ነው መላው የላሊበላ ህዝብ በመንግስትም ከተማስተዳደራችን ጥያቄ እያቀረብን ያለ ነው። አሁን ባለው ሁኔታ የክልሉ መንግስትም ቅርሶቻችን መታደግ መቻል አለብን፣ ከዚህ ቅርስ ውጪ ሌላ ማንነት ሊኖረን አይገባም እና ሀገራዊ አጀንዳ ሆኖ በአስቸኳይ ችግሩ ሊፈታ ይገባል በሚል የራሱንም ድርሻ ወደ 30 ሚሊዮን ብር የሚሆን በድጋፍ መልክ የሰጠበት ሁኔታ ነው ያለው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንም እንዲሁ ወደ 20 ሚሊዮን ብር ድጋፍ የሰጠችበት ሁኔታ ነው ያለው። የቅርስ ጥበቃ ባለስልጣን መስሪያ ቤቱም ወደ 20 ሚሊዮን ብር ድጋፍ መልክ ሰጥታለች። በተመሳሳይ የአማራ ብድር ቁጠባ ተቋም ወደ 2 ሚሊዮን የሚሆን ድጋፍ ሰጥተዋል። እስካሁን ወደ 72 ሚሊዮን ብር የሚሆን ለቅዱስ ላሊበላ አብያተ ክርስቲያናት ማስጠገኛ የሚሆን ገንዘብ ለመስጠት ጥረት የተደረገበት ሁኔታ ነው ያለው። የቅዱስ ላሊበላ ደብርም ከሚያገኘው ገቢ የ10% የሚሆነውን ለዚሁ የቅርስ ማስጠገኛ እንዲሆን የወሰኑበት ሁኔታ ነው ያለው።
አድማጮች፣ ውይይቱ አላበቃም። በቀጣዩ በመጪው የባህልና ማህበረሰብ ተከታዩን እናቀርባለን። አሁን ሳይንስና የተፈጥሮ አካባቢ።
ኢትዮጵያ በመጪው ዓመት መስከረም ውስጥ ሳተላይት ልታመጥቅ ነው። ለምርምርና ለልማት ጉዳዮች የታሰበችው ሳተላይት የንድፍ ሥራ ተጠናቆ ወደ ግንባታና ምርት ምዕራፍ መሸጋገሩን የኢትዮጵያ የህዋ ሳይንስና ቴክኖሎጂ ኢንስቲትዩት ዋና ዳይሬክተር ዶክተር ሰሎሞን በላይ ለአሜሪካ ድምፅ ገልጸዋል። የፕሮግራሙ አዘጋጅና አቅራቢ ሰለሞን አባተ ተከታዩን አሰናድቷል።
ከፊታችን መስከረም ጠብቶ አምስተኛው ቀን ልክ ከማለዳው 11 ሰዓት የንጋቱ ሰማይ ሊቀድ አሁን እየተሽቀዳደመ ነው። በስተ ምስራቅ ቤጂንግ ላይ ከረፋዱ 4 ሰዓት ሆነ። ይህንን ዜና በቪኦኤ ከሰማችሁባት ደቂቃ አንስቶ አንድ የሰው ሕፃን ተጸንሶ የሚወለድበት ሙሉ ጊዜ ከፊታችን አለ። ልክ 283 ቀናት 40 ሳምንታት ተኩል 9 ወር ከ13 ቀን በኢትዮጵያ ምድር ላይ ጎህ ሲቀድ ኢትዮሳት 1 የአዲሱ ቀን ሰማይ ላይ ጢብ ብላ ምህዋሯ ላይ መድረሷን ለእንጦጦ ትናገራለች። እንግዲህ ይህ ለጊዜው የተያዘ ቀን ነው። ውሸታም እንዳልሆን ግን አልሆንም። በመጪዎቹ 4 ቀናት ውስጥ ኢትዮሳት 1 የድፍን ኢትዮጵያን መረጃ ከጫፍ እስከ ጫፍ በተሟላ ሁኔታ ታስተላልፋለች። እስከ መስከረም 10 2012 ዓመተ ምህረት ባሉት ቀናት ኢትዮሳት 1 ከመጠቀችበት ከመጪዎቹ 50 ቀናት አንስቶ ደግሞ ባስፈለገ ደቂቃ የመላውን ዓለም መረጃ ለእንጦጦ መቆጣጠሪያዋ ያለማቋረጥ ትመግባለች። ለመሆኑ ኢትዮጵያ የራሷ ሳተላይት ለምን ያስፈልጋታል? የመጀመሪያ ጥያቄ ነበር ለዶክተር ሰሎሞን በላይ። እርሳቸውም መለሱ፣ ዘንድሮ እኮ የህዋ ሳይንስና ሳተላይት ለሀገሮች የቅንጦት ጉዳይ አይደሉም።
እንግዲህ ስፔስ ብዙዎቹ እንደሚገነዘቡት የቅንጦትም አይደለም። አሁን ለታዳጊ ሀገራት ስፔስ ትልቅ የኢኮኖሚና ማህበራዊ የሚደግፍ ነው። ኢትዮጵያ እርሻ ላይ መሰረት ያደረገ ኢኮኖሚ ነው ያላት። የጤና ጉዳይ ገና ነው መስፋፋት ያለበት። የትምህርት ጉዳይ መንግስት የሚያከናውናቸው አሉ። የአካባቢ ጥበቃ፣ የከተማ መዘመን፣ የውሃ ጉዳይ፣ የማዕድን ፍላጋ ጉዳይ ገና አልተነካም። ኢትዮጵያ ውስጥ የተፈጥሮ ሀብታችንን አልተጠቀምንም። እነዚህን ለመጠቀም ደግሞ በሳተላይት የታገዘ መረሻና ፍለጋ የሚያስፈልግ ቴክኖሎጂ ያስፈልጋል። ስለዚህ ሁሉ ጊዜ ኢትዮጵያ ገዝታ መጠቀም ያለበትም።
ዶክተር ሰሎሞን በላይ የኢትዮጵያ የህዋ ሳይንስ ቴክኖሎጂ ኢንስቲትዩት ዳይሬክተር ናቸው። እናም ከሳተላይቷ ሐሳብ ጋር የተያያዙት ቁም ነገሮች ቴክኖሎጂንና ዕውቀትን ወደ ኢትዮጵያ ማሸጋገር፣ የኢትዮጵያውያን መሐንዲሶችን አቅም መገንባት፣ ኢትዮጵያ የተለያዩ መረጃዎችን ለማግኘት ለሳተላይት አገልግሎት ስታወጣ የነበረውን የውጭ ምንዛሪ ማዳን፣ ኢትዮጵያዊ አቅም መፍጠር መሆናቸውን ዶክተር ሰሎሞን አመልክተዋል።
መጨረሻ ላይ ደግሞ ኢትዮጵያን በበሬ ማረፍ ብቻ ሳይሆን በቴክኖሎጂንም ኢኮኖሚ የምትቀይር ሀገር መሆኗን ማሳየትና ስፔስ ዘርፉን ወደ ተወዳዳሪነት ማሸጋገር ነው። በዚህ ነው ሳተላይቱ ወሳኝ በመሆኑ እንዲጨመር ያደረግነው ማለት ነው።
ለሳተላይቷ ያስፈልጋል ተብሎ ከተገመተው የ8 ሚሊዮን ዶላር ወጪ 6 ሚሊዮኑን የሸፈነው ቀደም ሲል በተፈረመ የዓለም አቀፍ ትብብር ስምምነት መሠረት የቻይና መንግሥት ሲሆን ቀሪው በኢትዮጵያ የሚሸፈን ነው። ሆኖም ግን ሙሉውን ወጪ አንጥሮ ለማወቅ ሳተላይቷ ምህዋሩ ላይ እስከምትቀመጥ መጠበቅ ያስፈልጋል።
መቼስ ላውንች ሲደረገ ደ የመጨረሻ ዋጋ ይሄን ያረባል ምንለው። ስለዚህ ስልጠና ምናምን አብዛኛው የቻይና መንግስት ነው።
እንግዲህ ከ8 ሚሊዮን የዩናይትድ ስቴትስ ዶላር በጀት ኢትዮጵያ 2 ሚሊዮኑን ብቻ ነው የምትሸፍነው፣ 1/4 ማለት ነው። 3/4 የቻይና መንግስት ነው የሚሸፍነው። 6 ሚሊዮኑን ምንድን ነው ቻይና የምትጠቀመው ከዚህ ፕሮጀክት?
ቻይና የምትጠቀመው ነገር የለም።
ምንም ጥቅም ሳታገኝ ነው ቻይና ለኢትዮጵያ ይህንን
ኢንተርናሽናል ኮላቦሬሽን ፈንድ ላይ ይሄ ግራንት ነው፣
ስጦታ ማለት ነው።
አዎ ግራንት ማለት ምንድነው? ኢንተርናሽናሊ ለታዳጊ ሀገራት ይህን ያህል ፈንድ እንደሚያደርግ ማስታወቂያ ውድድር ይወጣል። ስለዚህ በዚህ መልኩ ሳፖርት የተደረገው እንጂ ለሱ ጥቅም ወይም ቻይና የምታገኘው ጥቅም የለውም።
አንድ
ያለው ኢምፖርታንስ ጥቅም ለኛ ነው።
አንድ አባባል አለ ዶክተር ሰሎሞን፣ በተለይ በምዕራቡ ዓለም ዘር ኢዝ ኖ ፍሪ ላንች የሚባል ነገር አለ። በነጻ የሚገኝ ነገር የለም፣ በሌላ ነገር መካካሱ አይቀርም ይባላልና ይሄ አባባል አይሰራም በዚህ ፕሮጀክት ላይ? ቻይና በእውኑ በነጻ ነው ለኢትዮጵያ ያንን 6 ሚሊዮን ዶላር የምታበረክተው እችን ሳተላይት ለማምጠቅ ማለት ነው የሚሉኝ?
ፋርዘር ኮላቦሬሽን ያለው የኢትዮጵያ መንግስት ነው የቻይና መንግስት። እንደምታውቁት የቆየ ኮላቦሬሽን ግንኙነት አለ እንደሌላውም ሀገሮች። ከዚህ ውጭ ግን በዚህ ሳተላይት ምንም አይነት ፕሪኮንዲሽን ወይም መጠቀም የተቀመጠ አንዳችም ነገር የለም። ግልጽ የሆነ ክቡር ጠቅላይ ሚኒስተር ነበሩ ሲፈርሙ በዛ ሳይንስና ቴክኖሎጂ። ስለዚህ ምንም አይነት ነገር ኮንዲሽን የሌለው ይህ ግን በርካታ ኢትዮጵያን ኢንጂነሮችንም በዚህ ዘርፍ ላይ ታሰለጥነናለች። ስለዚህ ምንም ይህን አድቫንቴጅ ከኢትዮጵያ ያገኛለሁ፣ ይህን ኮንዲሽን አስቀምጫለሁ ምንም ነገር የለው።
እንግዲህ ይህቺ ኢትዮጵያ ለግብርናዋ፣ ለጤናዋ፣ ለማዕድኖቿ ፍለጋና ብዝበዛ፣ ለውሃ ሀብቷ ልማት፣ ለተፈጥሮ አካባቢዋ ክትትልና የአየር ንብረት ጠባይና ሁኔታም አሰሳ፣ ስለላና ግምገማ፣ ለሌላውም የእድገት ትልሞቿ እጠቀምባታለሁ ያለቻትን ወደ 70 ኪሎ ግራም የምትመዝን ሳተላይት የፊታችን መስከረም እንደ 2012 ዓመተ ምህረት የአዲስ ዓመት ገጸ በረከት ወደ ህዋ ለማምጠቅ አቅዳለች። ሳተላይቷ የምትመጥቀው ከቻይና ማስወንጨፊያ ነው። ለምን ከኢትዮጵያ አትመጥቅም?
ሳተላይት ማምጠቂያ በጣም ረጅም ጊዜ ይፈጃል። ውድም ስለሆነ ጥናትም ያስፈልጋል፣ ቴክኖሎጂም ያስፈልጋል። ስለዚህ ማምጠቂያ ከራሱ ከቻይና ቦታ እንዲሆንልን ጠይቀን ተፈቅዶልናል።
እናንተ ናችሁ የጠየቃችሁት?
እኛ ነን የጠየቅነው።
ማምጠቂያው ኢትዮጵያ ውስጥ ቢሆን ኖሮ ምን ያህል ይፈጅ ነበር? ቅድም ከገለጹልኝ የቴክኖሎጂ የእውቀት ሽግግር ጋር ኢትዮጵያ ውስጥ እንዲሰራ ከማድረግ ጋር አስባችሁት ከሆነ
ሳተላይት ማምጠቂያ ከአስር ዓመት በኋላ እንጂ ኢትዮጵያ በአሁኑ ሰዓት ምክንያቱም በክራይ እንኳን አሁን ክራይ አልከፈልንም ተፈቅዶልን እንጂ በክራይ እንኳን ቢሆን አንድ ኪሎ ግራም ሳተላይት እንደ በትንሹ 15,000 ዩሮ በዶላር ብትከፍል ብዙ ነው እና ማምጠቂያ ከአስር አመት በኋላ እንጂ በዚህ በአጭር ጊዜ ውስጥ መሆን የለበትም። ምክንያቱም አዋጪ ቢዝነስ አይደለም። እኛ ሳተላይት ማምጠቁ ስል ሌላም መከራየት በሚችል መልኩ በደንብ የፍላጎት ጥናት አዋጪነት ጥናት አጥንተን መሆን አለበት። ይህን እኛ ያለን
ምንም እንኳ ሳተላይቷ ከቻይና ትምጠቅ እንጂ ማምጠቁም ላይ ኢትዮጵያውያን ባለሙያዎች እንደሚሳተፉና ከዚያ በኋላ ያለውም ሥራ ሙሉ በሙሉ የሚከናወነው በኢትዮጵያውያን መሆኑን የኢትዮጵያ የህዋ ሳይንስና ቴክኖሎጂ ኢንስቲትዩት ዋና ዳይሬክተር ዶክተር ሶሎሞን በላይ ገልጸዋል።
መቆጣጠር የለም መከታተያ ኮማንድ ስቴሽን እንጦጦ ላይ ያለው አዲስ አበባ ላይ ሙሉ በሙሉ የምንቆጣጠረው ምንም የሚያደርግ እኛው በእኛ ነው፣ በእኛው ባለሙያ በእኛ ነው። በዚህ ኢንስቲትዩት ይመራል የሚያደርግ እንጂ በሌላ ሰው ኮማንድ የሚደረግበት ምንም ነገር የለም። ሙሉ በሙሉ መቆጣጠር ያለን እኮ እየሰራ ነው፣ ኮማንድ ስቴሽንን እየሰራ ነው። አሁን መጋቢት ላይ እናስመርጠዋለን።
ዶክተር ሰሎሞን የኢትዮጵያ የህዋ መሰረተ ልማትና አቅሟን ለማበልጸግ በቁጥር በገንዘብ የሚተመን በእውቀት ደረጃ በሰው በሚሰለጥን ሰው በሚተመን በምን ያህል ጊዜ ስንት ሰው ሊሰለጥን ይችላል? ስንት ኢንጂነሮች ኢትዮጵያ ልታገኝ ትችላለች? በገንዘብስ ምን ያህል ማዳን ይቻላል? በሚቆጠሩ ዓመታት ውስጥ ምናልባት ጥናት ውስጥ ያካተታችሁት ካለ
በዚህ ብቻ ፕሮጀክት ልንገር፣ ዲቴይሉ አለ። አሁን በሰዓት የደረሰ ሲሆን በዚህ ፕሮጀክት 20 ኢንጂነሮቻችንን እያሰለጥናል። ከዜሮ ተነስተው እስከ ሳተላይት አብሮ እየተነበሩ 20 ኢንጂነር ለማሰልጠን ማለት ደግሞ በገንዘብ ሲመነዘር በጣም ከባድ። ከዚህ በኋላ ከዚህ በመሰልጠን ራሳቸውን መገንባት የሚያስችል አቅም ፈጠርን ማለት። ሁለተኛው ደግሞ የፍላጎት ጥናት ቀጥተኛና ቀጥተኛ ለሆነ ይባላል። ቀጥተኛ ማለት ዳታ የምትገዛበት ደረጃው የምትገዛበት ማለት ነው። የተለያየ መስሪያ ቤት የምትሰጠው መረጃ ይቺን ሳተላይቷን ዋጋና የምታገኘው መረጃ ከባድ ነው፣ ልዩነቱ ብዙ። ስለዚህ እኛ የምናገኘው እጅግ በጣም ከፍተኛ ጥናቱ እንደሚያመለክተው እኛ ካጠናን በኢትዮጵያ መንግስት ከ400 ሚሊዮን ብር በላይ ያወጣል ነው የሚለው ጥናቱ። በትንሹ ነው ይሄን የምናገር 400 ሚሊዮን ኢትዮጵያን ብር በላይ በአመት በትንሹ። ይሄ እኮ የተወሰነ መስሪያ ቤት የሚወሰድ ነው፣ ተለያየ ሳተላይት መረጃ። ምክንያቱም ያስፈልጋል፣ የሲቪል ነው፣ የሴኪሪቲ ሲቪል ወርክ ነው። ይሄ ሪሰርች ለግብርና፣ ለውሃ፣ ለምናምን ስትል ማለት ነው። ይሄ ሲሆን ግን አንደኛው ቴክኖሎጂን ያዘምናል፣ ማይኒንግን በቀላል ያደርገዋል።
ማይኒንግ የማዕድን አሰሳ፣ ፍለጋ፣ ብዝበዛ፣ ቁፋሮ የመሳሰሉ ማለት ናቸው።
አዎ፣ ውሃ፣
የገጸ ምድርም የከርሰ ምድርም ሀብቶች።
አዎ፣ የአየር ንብረት ለውጥ መረጃ ከተማዋን ከተያንዳንዷን ከተማዋን በፈለቀው ሰዓት ፕላን እንድታነሳ ያደርጋል። በአመት በየአመቱ በፈለግኩ አይነት ሰዓት እንዲመጣ ያደርጋል። መረጃውን ትተነትነዋለህ። ከዛም በተጨማሪ ደግሞ መረጃውን ለሌላ ሰው ለተጠቀሚ ጎረቤት ሀገርም ትሸጣለህ። በስኩዌር ካሬ ሜትር በትንሿ ኤሪያ የምታረገው ስለሆነ በገንዘብ ሲመነዘር ይሄ በጣም ትንሽ ነው እና ትልቅ ቫሊዩ ነው ለኛ።
ስለዚህ ኢትዮጵያ ያንን አገልግሎት ለራሷ መጠቀም ብቻ ሳይሆን አገልግሎቱን በመሸጥ ሁሉ ጥቅም ታገኛለች ማለት ነው።
በትክክል
ሳተላይቷ እየተገነባች ያለችው ሙሉ በሙሉ በኢትዮጵያ ፍላጎት ላይ በተመሰረተ ንድፍ መሆኑን ዶክተር ሰሎሞን በላይ ነግረውኛል። የግል ኢንቨስተሮችና የውጭ ኩባንያዎች ወይም ሌሎች መንግስታት በኢትዮጵያ የህዋ ምርምርና ልማት ውስጥ እንዲሳተፉ እውቀት፣ ጊዜና ገንዘባቸውን ማፍሰስ፣ መሳተፍ ቢፈልጉ መስኩ ክፍት ይሆን?
አድማጮች፣ ቀደም ያለው ዝግጅት ሳምንት እንደሚቀጥል ከወዲሁ እናሳስባችሁ። የሳይንስና ተፈጥሮ አካባቢ ፕሮግራማችንን ሳምንት ተከታተሉ። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ19ና በ25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናገድናችሁ አሉላ ከበደና
ሰለሞን ክፍሌ ከአቀናባሪያችን ብርሃን ኃይሉ ከዋና አዘጋጅ ትዝታ በላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን።
የትግርኛ ስርጭት ይቀጥላል። አድማጮች፣ አሁን በእኛ በኩል ሰላም፣ ደህና አደሩ።